ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ግንቦት 23 2010 ዓ.ም ዝግጅታችን ጀመረ።
ጤና ይስጥልን ክቡራትና ክቡራን፣ እንደምናመሻችሁ። አስተናጋጆቻችሁ ሰሎሞን አባተና
ጤና ይስጥልኝ እኔም ቆንጅ ይታየ ነኝ።
በጣም ጥልቅ የሆነ ችግር አለ። ውስብስብ ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊ ነው። ችግሩ ኢኮኖሚያዊም ጭምር ነው። እና በሁሉም መስኩ የዚህን ህዝብ ችግር ለመፍታት የሚደረገው ትግል አጠናክሮ መቀጠል ያስፈልጋል። ያለ
ሰሞኑን ከእስር የተለቀቁትን የግንቦት ሰባት ዋና ጸሐፊ የነበሩት አቶ አንዳርጋቸው ጽጌን ነው ከቪኦኤ ጋር ካደረጉት ቃለ ምልልስ የሰማችሁት። በአብይ ርዕስ ዘገባለን። ለአርዕስተ ዜናው ቆንጅት፣
ኬንያውያን ፕሬዚደንቱ ኬንያታ በሙሰኞች ላይ እርምጃ እንዲወስዱ ጠይቀዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬ በኒውዮርክ ከሰሜን ኮሪያው መሪ ከኪም ጆንግ ኡን ቀኝ እጅ ከሆኑት ባለስልጣን ጋር መነጋገራቸውን ቀጥለዋል። ዩናይትድ ስቴትስ በአውሮፓ ህብረት በካናዳና ሜክሲኮ ወደ ሀገሯ በሚገቡ ብረት ላይ የ25 ከመቶ አሉሚኒየም ላይ ደግሞ 10 ከመቶ ቀረጥ ጥላለች። ይህም የአትላንቲክ ተሻጋሪና ሰሜን አሜሪካ አገሮች ንግድ ግንኙነቶች ላይ ውጥረቱን አባብሷል ተብሏል። የሚሉትና ሌሎችም አሉ።
አመሰግናለሁ ቆንጂት ለአርዕስተ ዜናው። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የኬንያ ሲቪል ማኅበራትና የሰብአዊ መብቶች ተሟጋቾች በኬንያ ሙስና ተንሰራፍቷል ሲሉ ዛሬ ናይሮቢ ላይ የተቃውሞ ሰልፍ አደረጉ። በዛሬው ሰልፍ ሰሞኑን ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ጠፍቷል የተባለውን ወደ 90 ሚሊዮን ዶላር የሚገመት የሕዝብ ገንዘብ የሰረቁ ባለሥልጣናት ለፍርድ እንዲቀርቡና ጠፍቷል የተባለው የሕዝብ ገንዘብ እንዲመለስ የሀገሪቱ ፕሬዚዳንት ኡሁሩ ኬንያታን ጠይቀዋል። ገልሞ ዳዊት ከናይሮቢ ተጨማሪ አለው።
በኬንያ ሙስናና ብልሹ አሰራር ተስፋፍቷል ሲሉ በሀገሪቱ የሚገኙ የሲቪል ማኅበራትና የሰብአዊ መብት ማጋቾች ዛሬ በናይሮቢ የተቃውሞ ሰልፍ አደረጉ። በተቃውሞ ሰልፉ የሀገሪቱ ፕሬዝዳንት ኡሁሩ ኬንያታ ሙሰኞችን ለፍርድ እንዲያቀርቡ ጠይቀዋቸዋል። በተለይ በቅርቡ ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ጠፍተዋል የተባለው ከ90 ሚሊዮን ዶላር በላይ ገንዘብን ጉዳይ በፍጥነት ፕሬዝዳንት ኬንያታ እንዲያስመረምሩ ሰልፈኞቹ ጠይቀዋል። ጂሚ ኤዲ የብሔራዊ ሰብአዊ መብት ጥበቃ ቢሮ ተወካይ ነው። የሰልፉን ዓላማ እንዲህ ሲል ያብራራል።
የዛሬው ተቃውሟችን ከተለያዩ ሚኒስቴር መስሪያ ቤቶች እየተዘረፈ ስላለው የሕዝብ ገንዘብ፣ ለወጣቶች በቂ የሥራ ዕድል አለመፈጠርና ከየቤታቸው በኃይል እየተፈናቀሉ ስላሉ ሰዎች ነው። ስለዚህ ሁላችንም አንድ ላይ የመጣ ነው። ገንዘባችንን እያሟጠጡ ያሉ ጥቂት ኬንያውያን ጉዳይ ሰለቸን ለማለት ነው አደባባይ የወጣ ነው።
ለዛሬው ተቃውሞ መነሻ ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ጠፍቷል የተባለው ወደ 90 ሚሊዮን ዶላር የሕዝብ ገንዘብ ነው። የኬንያ የወንጀል ምርመራ ቢሮ በወንጀሉ የተጠረጠሩ ከ50 በላይ ግለሰቦችንና ባለስልጣናትን በቁጥጥር ስር አውሎ ጉዳዩን እየመረመረው መሆኑን ገልጿል። ከሁለት ዓመት በፊትም በተመሳሳይ ሁኔታ ከኬንያ ብሔራዊ የወጣቶች አገልግሎት ቢሮ ወደ 17 ሚሊዮን ዶላር የሕዝብ ገንዘብ ጠፍቶ የነበረ ሲሆን ያ መቋጫ ሳያገኝ የአሁኑ ምዝበራ መደገሙ የአገሪቱ ዜጎችን አስቆጥቷቸዋል። በሰልፉ ላይ የነበረው የኬንያ ብሔራዊ ሰብአዊ መብት ጥበቃ ቢሮ ተወካይ ጂሚ ኤዲን ይህ የጠፋው ገንዘብ በእርግጥ ይገኛል የሚል ተስፋ አለ ወይ ተብሎ ተጠይቀው የሀገሪቱ መንግስት ተመጣጣኝ እርምጃ ወስዶ ካላስመለሰ ተቃውሟችን ይቀጥላል ሲል ምላሹን ሰጥቷል። በዚህ በኬንያ ብሔራዊ የወጣቶች አገልግሎት ቢሮ በተከሰተው የሙስና ቅሌት የእንግሊዙ ባርክሌስ ባንክን ጨምሮ ከ10 በላይ ባንኮች በኬንያ ማዕከላዊ ባንክ ምርመራ እየተደረገባቸው ነው። ዛሬ በናይሮቢ ለተቃውሞ የወጡ ሰልፈኞች ለኬንያ ፓርላማ ጽህፈት ቤት አቤቱታ ያስገቡ ሲሆን መንግስት ሀገሪቱን እየጎዳ ያለውን የሙስና ወንጀል ማስቆም ካልቻለ በየሳምንቱ ሐሙስ ጎዳና ወጥተው ተቃውሟቸውን እንደሚቀጥሉ ነው የተናገሩት። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ።
የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ዛሬም ኒውዮርክ ላይ ከሰሜን ኮሪያው መሪ ከኪም ጆንግ ኡን ቀኝ እጅ ባለስልጣን ጋር መነጋገራቸውን ቀጥለዋል። ውይይታቸው በቀጣይ ወር በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕና በሰሜን ኮሪያ መሪ መካከል ሊካሄድ በሚችለው ስብሰባ ላይ ያተኮረ ነው። ፖምፔዮና ኪም ዮንግ ቾል ያካሄዱት ውይይት በጣም በጥሩ ሁኔታ እየተከናወነ ነው ሲሉ የተናገሩት ሚስተር ትራምፕ እሳቸውና የሰሜን ኮሪያው መሪ ኪም ጆንግ ኡን መጀመሪያ ላይ በታቀደው መሰረት እንደ አውሮፓውያን አቆጣጠር ሰኔ 12 ቀን ስብሰባቸው ይከናወናል ብለው ተስፋ እንደሚያደርጉም አመልክተዋል። የሰሜን ኮሪያዎቹ ልዑካን ነገ ከኪም ጆንግ ኡን የተላከ ደብዳቤ ይዘው ዋሽንግተን ይገባሉ ብለው እንደሚጠብቁም ሚስተር ትራምፕ አመልክተዋል። የደብዳቤውን ይዘት ለማየት በጉጉት ላይ ነኝ ሲሉም የዩናይትድ ስቴትሱ መሪ አክለዋል። የሰሜን ኮሪያው መልእክተኛ ኪም ዮንግ ጆል ባለፉት 18 ዓመታት ውስጥ ዩናይትድ ስቴትስን በመጎብኘት የመጀመሪያ የዚያች ሀገር ከፍተኛ ባለስልጣን መሆናቸው ነው።
ከአውሮፓ ህብረት ከካናዳና ከሜክሲኮ ወደ ዩናይትድ ስቴትስ በሚገባ ብረት ላይ የ25% እንዲሁም በአሉሚኒየም ላይ ደግሞ 10% ቀረጥ በመጣል ቀደም ሲልም የተፈጠረውን የአትላንቲክ ተሻጋሪና የሰሜን አሜሪካ የንግድ ግንኙነቶች ውጥረት እያባባሰች መሆኗ ተነገረ። ዩናይትድ ስቴትስ የደነገገችው ከባድ የገቢ ሸቀጥ ታሪፍ ከነገ ጀምሮ አርብ ማለት ነው ተግባራዊ ይደረጋል። እርምጃው ከአውሮፓ ሀገሮች በኩል ፈጥኖ የአጸፋ እርምጃ የቀሰቀሰ ሲሆን ሃርሊ ዴድሰን ሞተር ብስክሌቶች፣ ሊቫይስ ጂንስ ልብሶች፣ የኬንተኪ አረቄና የቴነሲ ዊስኪን በመሳሰሉ ታዋቂ ምርቶች ላይ ሳያነጣጥር እንደማይቀር ተገምቷል። የዩናይትድ ስቴትስ የንግድ ሚኒስትር ዊልበር ሮስ በሰጡት ቃል መፈታት ያለባቸው ሌሎችም ጉዳዮች ስላሉ በአንድ ወገን ከሜክሲኮና ከካናዳ፣ በሌላ ወገን ደግሞ ከአውሮፓ ኮሚሽን ጋር ድርድራችንን ለመቀጠል እንፈልጋለን ብለዋል። የአውሮፓ ኮሚሽን ፕሬዚደንት ዣን ክሎድ ዩንከር በበኩላቸው በሰጡት ምላሽ ይሄ ለዓለም ንግድ መጥፎ ቀን ነው ካሉ በኋላ በዓለም አቀፍ የንግድ ድርጅት አቤቱታ አስገብቶ ከመሟገትና በአሜሪካ ምርቶች ላይ ተጨማሪ ቀረጥ ከመጣል ሌላ አማራጭ የለንም ብለዋል። ዓለም አቀፍ የንግድ ሕግጋትን እያከበርን የአውሮፓ ሕብረትን ጥቅሞች ከማስጠበቅ አንቦዝንም ሲሉ ዩንከር አስታውቀዋል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ እስካሁን የሚሰራባቸው የንግድ ውሎች የሀገራችንን ኩባንያዎች የሚጎዱና አሜሪካውያንን የሥራ ዕድል የሚያሳጡ በመሆናቸው የተጣለው ቀረጥ ለአሜሪካ ብሔራዊ ጸጥታ አስፈላጊ ሆኖ ተገኝቷል ሲሉ ቆይተዋል።
አድማጮች፣ ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የአማርኛ አገልግሎት ነው። ከዩናይትድ ስቴትስ ጋር ሻክሮ የቆየውን ግንኙነቴን እንደገና እየገመገምኩ ነኝ ስትል ፓኪስታን ተናገረች። ይህም በጦርነት የዳሸቀችውን አፍጋኒስታንን ለማረጋጋት ከኔቶ አጋሮቻቸው ጋር ሆነው ከታጣቂ ጋር እየተዋጉ ላሉት አሜሪካውያን ወታደሮች አቅርቦት ማስተላለፊያ መስመሮችን ሊቆርጥ እንደሚችል ተጠርጥሯል። የፓኪስታን የውጭ ጉዳይ ሚኒስትር ኩራም ዳስቲጋር ሃን ይህን የተናገሩት በተለይ ለቪኦኤ በሰጡት ቃል ነው። ሚኒስትሩ ይህን ያሉት አንድ ዓለም አቀፍ ግብረ ኃይል በዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ውትወታ ፓኪስታንን ሽብርተኝነትን በገንዘብ ደጋፊ መዝገብ ውስጥ ከመክተቱ ከአንድ ቀን አስቀድመው መሆኑ ነው። እርምጃው የፓኪስታንን የምጣኔ ሀብት ችግሮች ማባባሱ አይቀርም እየተባለ ነው።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ የፌዴራሉን የምርመራ ቢሮ ዳይሬክተር የነበሩትን ጄምስ ኮሚን ያባረርኳቸው በሩሲያ ጣልቃ ገብነት ምርመራው ምክንያት አይደለም አሉ። ይህ ታዲያ ከአሁን ቀደም በሱ ምክንያት ብለው ከሰጧቸው ጋር እንደሚጣረስ እየተነገረ ነው። ምንም የሚያመጣው ለውጥ ባይኖርም፣ ለነገሩ ግን ኮሚን ያባረርኳቸው በሩሲያ ምክንያት አይደለም ሲሉ በትዊተር ጽፈዋል። ስለ ኮሚ መባረር ያልሆነ ነገር የሚያወሩት ምግባረ ብልሹዎቹ ትላልቆቹ የዜና ማሰራጫዎች ናቸው ሲሉ ፕሬዚደንቱ አክለዋል። ሚስተር ትራምፕ ባለፈው የአውሮፓውያን ዓመት ከኤንቢሲ ቴሌቪዥን ጋዜጠኛ ሌስተር ሆልት ጋር ባደረጉት ቃለ ምልልስ ኮሚን ለማባረር ያበቃኝ ዋናው ምክንያት የሩሲያው ምርመራ ነው ማለታቸው ይታወሳል።
በመጨረሻም ጋዛ ውስጥ የተፈጠረውን የከበደ የሕክምና ችግር ለመታደግ የቀዶ ጥገና ሕክምና ባለሙያዎችንና ሌሎችንም የልዩ ሕክምና ዶክተሮች ከአቅርቦቶች ጋር አድርገን እንልካለን ሲል ዓለም አቀፍ ቀይ መስቀል አስታወቀ። ቀይ መስቀል ለቀጣዮቹ 6 ወራት እርዳታውን ከፍ በማድረግ ከሚልከው መካከል 50 አልጋዎች ያሉት የቀዶ ሕክምና ክፍል በመክፈት በቅርቡ በእስራኤልና ጋዛ ድንበር በተባባሰው ሁከት በጥይት ለቆሰሉ ህሙማን ቅድሚያ በመስጠት እንደሚረዳ ነው ያመለከተው። የእስራኤል ኃይሎች እንደ አውሮፓውያን አቆጣጠር ካለፈው መጋቢት ወር መጨረሻ ወዲህ ቢያንስ 115 ፍልስጤማውያንን ገድለዋል። ይህም በእስራኤል የኃይል አጠቃቀም ጉዳይ ላይ ነቀፋ አስከትሏል። እስራኤል በበኩሏ ታጣቂውን ቡድን ሐማስን በጠባጫሪነት ወንጅላ እርምጃውን የወሰድኩት ድንበሬን ለመጠበቅ ነው ብላለች። ትናንት የፍልስጤም ባለስልጣናት በግብጽ ሽምግልና ከእስራኤል ጋር የተኩስ አቁም ስምምነት ላይ ደርሰናል ማለታቸውን ተከትሎ በድንበሩ አካባቢ ተቀጣጥሎ የቆየው ግጭት ጋብ እንዳለ ነው የሚስተዋለው። እስራኤል ባለስልጣናት ተኩስ አቁም መደረሱን አላረጋገጡም። ይሁን እንጂ ከጋዛ በታጣቂዎች የሚተኮሱት አዳፍኔና ሮኬቶች ከቆሙ እኛም ያጸፋ ጥቃቶቻችንን እናበቃለን ማለታቸው ተጠቅሷል። ለሰዓቱ ያለን ዜና በዚሁ ያበቃል።
ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580 በ15630 በ15700 እና በ15785 ኪሎ ሄርትዝ በ25 ሜትር ባንድ በ12110 እና በ12140 ኪሎ ሄርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ ግንቦት 23 2010 ዓ.ም ምሽት ፕሮግራም ነው።
ኢትዮጵያ ኢቦላን ለመጋፈጥ ተዘጋጅታለች።
ዲሞክራቲክ ሪፐብሊክ ኮንጎ ላይ እንደምናየው ከተከሰተው 56 አካባቢ ኬዞች 25 ሰዎች ሞተዋል። ይሄ ማለት ከ50% በላይ የሞት ፕሮባቢሊቲ እንዳለው ነው የሚያሳየን እና ይሄንን ችግር ወደ ሀገራችን እንዳይመጣ ሁሉም የህብረተሰብ ክፍል አስፈላጊውን መረጃ እንደተመለከተ ወይም እንዳየ ለጤና ተቋማት መረጃውን እንዲሰጥና ራሱንም እና የአካባቢውን ህብረተሰብ እንዲጠብቅ ነው እኛ እንግዲህ መልእክት የምናስተላልፈው ማለት ነው። ከእኛ ዝግጅት በተጨማሪ
አቶ አስቻለው አባይነህ የጤና ጥበቃ ሚኒስትር አማካሪ ናቸው። ቃለ ምልልስ ይዘናል።
አሁን የዕለቱ የአበይት የኢትዮጵያና ዓለም አቀፍ ዜናዎች ወደሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገራለን። በቅድሚያ የዕለቱ አብይ ርዕስ
ከትናንት በስቲያ ከእስር የተፈቱት የአርበኞች ግንቦት ሰባት ዋና ጸሐፊ የነበሩት አቶ አንዳርጋቸው ጽጌ ከጠቅላይ ሚኒስትር አብይ አህመድ ጋር ያደረጉት ውይይት እጅግ አዎንታዊ እንደነበረ ገልጸዋል። የጀመሩትን ትግል እንደሚቀጥሉም አስታውቀዋል። ለእስር በተዳረጉበት ሁኔታ በእስር ቤት ቆይታቸውና በሌሎችም ጉዳዮች ዙሪያ ከመለስካቸው አመሃ ጋር ቆይታ አድርገዋል። ይቀጥላል።
የዛሬ 4 ዓመት ገደማ የመን ሰና አውሮፕላን ማረፊያ ላይ የየመን ጸጥታ ኃላፊዎች ወይም ኃይሎች ለኢትዮጵያ ጸጥታ ኃይሎች እጅ ሆነው እንዳሳለፉና እንደሰጡ ተነግሮናል። ይህ እንዴት ሊሆን ቻለ?
በእኔ ግምት ነው በዛ የመኔር አየር መንገድ በመንቀሳቀሴ በጣም ቀላል ነው። በተወሰነ ደረጃ ብዙ ሰዎች የሚያቁኝ ሁኔታ ተፈጥሯል። በዛን ሰዓት ላይ በመልኬ በምንምኔና በዚህኛው ፍላይት ላይ አለ የሚል መልእክት ወደዚህ ሀገር ወደ ኢትዮጵያ ደህንነት ለማስተላለፍ ሰዎች በቀላሉ የሚችሉበት ሁኔታ ነው። ምንም አይነት ሴራ ይታየኝም ያለው አጋጣሚና በዚህ አይነት መንገድ ይህንን ካወቁ በኋላ ግን ለየመን ደህንነት መክፈል የሚችሉትን ነገር በሙሉ ከፍለው በገንዘብ የሰሩት ስራ ነው የሚመስለኝ ያለው። ሌላ ምንም ሴራ ሚስጥር ምናምን የሌለው ነገር ነው እስከሚገባኝ ድረስ።
ተቾቻችሁ ታዲያ በሌላ በኩል ደግሞ ይህንን መንገድ ከውጭ መጥተው ከየትም መጥተው ብቻ ወደ ኤርትራ ሲገቡ ይህን መንገድ ያዘወትራሉ ይባላል። ድክመታቸው ነው የሚሉት አሉ። ተቾቻችሁ ይህን ይላሉ? ምን ይላሉ?
እውነት ለመናገር ትክክል ናቸው። ድክመት ነው። ምክንያቱም በተወሰነ ደረጃ አማተሪሽ የሆነ አሰራር ነው። ግን በጣም የሚያሳዝነው ነገር በኪሴ $4,000 የድርጅት ገንዘብ ይዤ በሌላ አየር መንገድ ለመሄድ ቦታ ስላልነበረ $400 ፈርስት ክላስ ለመሄድ ጨምር ስላለኝ የድርጅት ገንዘብ መቀለጃ አይደለም በሚል ርካሽ የሮስ ፍለጋ በመሄድ ነው እዚህ ሁሉ ችግር ውስጥ የተገባውና $400 ከተፈጠረው የሴኩሪቲ ሪስክ ጋር ሲወዳደር በጣም ግን በጭንቅላቴ ሁልጊዜም የህዝብ ገንዘብና ሀብት በጥንቃቄ መያዝ አለበት የሚል እምነት ስላለኝ በዛ የተገዛ ጭንቅላት የፈጠረው ስህተት ነው።
እስከ ቅርብ ጊዜ ድረስ የት እንደነበሩ ህዝብ በይፋ የሚያውቀው ነገር አልነበረም። ከተያዙ በኋላ የት እንደነበሩ በዝርዝር ይነግሩኛል?
መጀመሪያ አንድ አመት ካንዶር የት እንደነበርኩ አላቀም ግን አቱም በደንነት እጅ ነው የነበርኩት አንድ ራሱን የቻለ ቪላ ቤት ነው ግን አንዱ ክፍል መስኮት ወልቆ ተዘግቶ ከጣራው ጥግ አንድ ድንጋይ ወልቆ ብርሃን እንዲገባ ተደረገበት ያው መብራትም አለው ግን እዛሽ ክፍል 24 ሰዓት አራት የደንነት ሰዎች ይዘው ይኖሩ በሚጠብቁኝ ሁኔታ ነው የተቀመጥኩት ያለው ከዛ በኋላ ወደ ቃሊቲ ነው የተወሰድኩት ያለው 3ቱን አመት ቃሊቲ ነው ያሳለፍኩት
እንዴ እስቲ የእስር ቤት ቆይታውን ምን እንደመስል ለህዝብ ሊናገሩ ይፈልጋሉ አሁን
ምንም ችግር የለውም እውነተኛ ነገር እስከሆነ ድረስ የመጀመሪያው አንድ አመት ላይ ያው እንደተናገርኩት አንድ ክፍል ውስጥ ነው በተለያየ ማጋጣሚዎች የወጡ ሪፖርቶች ያሉ ለምሳሌ አክለ አዲስ አበባ አዳማ የሚሄደውን ትልቁን አውራ ጎዳና ላይ ቆም የፎቶግራፍ የተነሳሁት በልማት ጉዳይ ላይ ያደረግነው ውይይት የተሰራ ነገር እናሳያለን በሚልም ወስደው ያደረጉት ነው ዝም ብሎ በ ካሜራ ቴክኒክ የተለጠፈ ነገር አይደለም ሌሎች እንደሚያወሩባቸው እዛ ባለሁበት ሰዓት ላይም ፖለቲካውን በሚመለከት ጽሑፍ መጻፍ ፈልጋለሁ ብዬ ጥያቄ አቅርቤ ምክንያቱም በመጀመሪያዎቹ ጥቂት ሳምንታት እና ወራት ብዙ ነገር ተናግሮ ጽፎ ሀገሪቷን ጠቅላላ ሁኔታ ግልጽ አድርጎ ማለፍ ይሻላል የሚል እምነት ስላለኝ ያን በተመለከተ ለነገ በማይባል ቋንቋ እና ግልጽነት አግሪታ ውስጥ አለ ብዬ ማስበውን ችግር በሙሉ በዝርዝር የገለጽኩበትን ወደ 185 ገጽ የሚሆን የፖለቲካ ጽሑፍ ያለሁኝ ያለው ኮምፒውተር ሰጥተውኝ የእጅ ጽሕፈት ያልነበብ ስላለ ወደ ኮምፒውተር ሄደናል ያን ከጻፍኩ በኋላ ግን ኮምፒውተሩን እዛ በመተዋቸው የተነሳ ሌላ ከኢትዮጵያ ታሪክ ጋር የተያያዘ ወደ 850 ገጽ ገደማ የሚሆን እኛ ምንናገር ትውልድ ይደናገር የሚል አርዕስት የሰጠሁትን መጽሐፍ ጽፍ ያለሁኝ ያለው ከዛ ወደ ቃሊቲ ሶር ኮምፒውተሩን ወስደዋል ቃሊቲ ከገባው በኋላ ግን ምንም አይነት ስክሪፕቶም እርሳስም ወረቀትም እንዳላገኝ እነ ተደረገው ያለው ሌሎች ስረኞች ያላቸው ቴሌቪዥን አክሰስ የሚባል ነገር የመጨረሻው 6 ሳምንት ጠቅላይ ሚኒስትር አብይ ስልጣን ከያዘ በኋላ ነው ይገባልኛል ወይ ቢሱን እንድመለከት ሊሆን ይችላል ብዬ ነው መጠረጥረው እስር ቤት ውስጥ ለሌላ እስረኛ የተሰጡ መብቶች በሙሉ ነገር ያለም ያለው ተመመም አንድ አክም መታዘው ተታኛለች እንጂ ወደ ክሊኒክ ወደ ሌላ ቦታ መባል የማይታሰብ ነገር ነው በቤተሰብ ጥያቄም ሌሎቹ እንደፈለጉ ነው የሚጠይቁት ያለው እኔ በሳምንት አንድ ቀን አባቴና ባለቤቱ የሚያመጡት ምግብና የሚያዩኝ ሁኔታ ነው የነበረው እንደ እስረኛ ምንም አይነት እስረኛ ቁጥር የለኝም ያለው የፍርድ ቤቱ ውሳኔ የሚባል ግልባጭ ሁሉ እስረኛ ያለው በምን እንደተከሰስኩኝ ምን ፍርድ እንደተፈረደብኝ ምን እንደመሰከሩ በምን አይነት መረጃ ወደዛ ድብዳሜ እንደተደረሰም ማቀበት የለም እንደዚህው እንደታሰርኩ በዚህ አይነት ሁኔታ ነው የተፈታሁት ግን የእስር ቤት ህይወት ብዙም ከባድ አልነበረም ግን ከኔ ጋራ እንዲኖሩ የመደቧቸው ሁለት ሰዎች በደንብ የሚያቋቸው ባለኝ መረጃ ለነሱ ቅርበት ያላቸው እርስ በርሳቸው ግን የሚጋጩ
ቆም ብለው ነው የሚጋጩት
ከመጀመሪያውም ጀምሮ ሰዎች እንደነገሩኝ ከነበሩበት ቦታ ሲጋጩ የነበሩ ሰዎች ናቸው ሁለቱም convicted murderers ማለት ማለት የተፈረደባቸው ነፍሰ ገዳዮች ናቸው እና ምንም አይነት ከኔ ጋራ ብዙ ነገሮች መገናኘት የማይችሉ በተመክሮም በትሎ በልምድም በባህልም መገናኘት የማንችል እጅግ አስቸጋሪ እስሩን ከባድ ያደረገው እዛ ያሉ ጠባቂዎች ባለስልጣናት ምናምን አይደለም በዚህ አይነት መንገድ የመደዋቸው ሰዎች ናቸው
አቶ አንደርጋቸው ሲያዙ ትዝ የሚል ነገር አለ በኢትዮጵያ ቴሌቪዥን ያየነው ምስል አለ ድምጹ ተዘግቶ ነበር ሲናገሩ ደክሞኛል ለማረፍ ፈልጋለሁ ረፍት ብቻ ነው ፈልገው ብለው ነበር አረፉ
ኢንፋክት በዛን ሰዓት ላይ ከጠዋት እስከ ማታ ጆድ ሆላ የሚታሰርበት ሰዓት ነው የነበረው ስተኛም መተኛት የሚባል ነገር አልነበረም አልተኛም እግሬም በሰንሰለት ታስሮ የነበረበት ሰዓት ላይ ነው ለኢንተርቪው ነው እጄ ተፈታው እንጂ እጄ በወደኋላ ካንቲና ታስሮ መተኛት የሚባል ነገር እንዴት ሊሆን እንደሚችል ማሰብ ትችላላችሁ ያለው ፈጽሞ የማይታሰብ ነገር ነው እና በድካም ደረጃ የተናገርኩት ያለው አካላዊ ድካም አይደለም ያለው በአጠቃላይ ይሄ ፍርድ ቤታቸው የወሰነው የሞት ፍርድ ነበርና እሱን ባስቸኳይ ፈጽሞ የቆኛል መሄድ ነው የምፈልገው ነው ያልኳቸው ያለው እና ፈጽሞ ነው እሱን ያልኩት የነበረ
የእርስዎን መፈታት አሁን ያለው የኢህአዴግ መንግስት ለተቃዋሚዎች በሩን በሰፊ የከፈተ ለመሆኑ ትልቅ ምልክት አድርገው የሚያወጣሉ የእርስዎ አታይ ምንድን ነው?
ወል ይሄ በጣም ከባድ ጥያቄ ነው መስለኝ ምልክት የጥቃላ ድርጅቱን የልብ ትርታና ስሜት መመርመር የሚችልበት መንገድ የለኝም ያለው ግን የተወሰኑ ክፍሎች በዚህ አይነት መንገድ እንዲህ አይነት ነገር ለማድረግ ጥረት የሚያደርጉ ይመስላል በሙሉ ድርጅቱ እንደ ድርጅት በዚህ መንፈስ የተቀረጸ ነው ወይ በዚህ መንገድ እየተጓዘ ነው ወይ የሚለው ነገር ምንም ማረጋገጫ ልሰጥ የምችለው ነገር አይደለም በተወሰነ ደረጃ ግን የተወሰነው አካል ይህንን አይነት ነገር እየሞከረ ያለ የሚመስል ነገር አለው። በዛ መንገድ ማየት ይቻላል ብዬ ነው ማስበው ያለው። አዲሱ ጠቅላይ ሚኒስትር ከመጣ በኋላ ጀምሮ የሚታዩት ንግግሮቹ ቴሌቪዥን ያየኋቸው ማለት ነው፣ ከህዝብ ጋር ያደረጋቸው ውይይቶች፣ በተለያዩ ሀገሮችን በመሄድ ለኢትዮጵያውያን እስረኞች ያደረጋቸው ነገሮች፣ ለሀገር ዜጋ ክብር በሚል መንፈስ የሚያደርጋቸው ንግግሮች፣ እነዚህ ሁሉ በተወሰነ ደረጃ እንደዚህ አይነት ሁኔታ በሀገር ላይ በመፍጠር የተሻለ ሁኔታ ማምጣት ይቻላል የሚል እምነት የሚንቀሳቀስ ነው ይመስለኛለሁ። ስለዚህ እንዳለ ጠቅላላ ያደገ በሙሉ በዚህ መንፈስ ተቀርጾ እየተጓዘ ነው የሚለው መረጃ ባይኖረኝም ያለው የተወሰነው ነገር ግን እየተሆነ እንደሆነ ነው። ያ ነገር ይጠናክር፣ ለሀገር ይበጃል ብዬ አምናለሁኛል።
ድርጅታችሁን ግንቦት ሰባትን ስትመሰርቱ ቤተሰቦን ጥለው ወደ በረሃ ሲወጡ ቆርጠው እንደሆነ አውቃለሁ፣ ግን ሲያዙ ምን ተሰማዎት?
እንዳልከው ነው። አስቀድሞም ያዩት ልጆች ትንሾች ናቸው፣ ግን ለእናታቸው ተናገር ያለው የገባንበት ትግል ቀልድ አይደለም ያለው፣ ሌላ ቦታ ላይ አይደለም። እነዚህ ሰዎች አግባብነት ባለው መንገድ ባልያዙት ስልጣንና ጥቅም ላይ የመረረ ትግል ብናደርግ እዚህም ለመግደል ለማይመለሱ ናቸው። ቀልድ እንዳይመስልሽ፣ ጥንቃቄ ለልጅም ለልጆች ሽማርጊ እስከ ማለት ድረስ ነው። ከዚያም በኋላ ሁላችሁም ሰምታችኋል፣ በቪዲዮ በድምፅ ሬኮርድ ተደርጎ ኤርትራ ድረስ እኔን ለመግደል ሰዎች የተላኩበት ሁኔታ እንደነበረና ከእነሱ ደህንነት ሰዎች ጋር የተላከው ሰውዬ ውይይት እያደረገ እንዲቀዳ በማድረግ በስፋት አሰራጭተናል። እንዳይስተኝ፣ ግንባሬን እንዲመታኝ አነጣጥረህ ምናምን በንግግራቸው በኢትዮጵያ የደህንነት ታሪክ ከፍተኛው ገድል ነው የሚሆነው ያለው በዛ የምትወስደው ውሳኔ እያሉ የደህንነት ሰዎች ሰውየውን ሲያነጋግሩት ሰምታችኋል። ስለዚህ እኔ ምንም አይነት መስዋዕትነት ለመቀበል ዝግጁ በሆንኩበት ሁኔታ ስለነበር ምንም ሞት እርምጃ ወሰዱም አሰሩም አስቀድሜ በደንብ አድርጌ ጠንቅቄ የማውቀው ነገር ነው። ይሄ ነገር ላይሆን ይችላል ገና ለገና አንዳንድ ሰው አንድ ነገር ውስጥ ይገባ እነዚህ ነገሮች በደንብ ሳያሰላስል ይገባና የሚወጣበት ሰዓት ላይ በጣም ይደነግጥ ይችላል ያለው እኔ በጣም ያሰብኩበት ነገር ነው። እንደዚህ ሳላስብበትም አንድ ነገር ውስጥ አልገባም ያለው
አሁን ወደፊት ህይወቱን ምን ያስባሉ? ምን ሊመሩ ያስባሉ? መንገዱን ምንድን ነው?
የተጀመረ ነገር አለ፣ አላለቅም። እንደውም እዚህ መጥቼ ነገሮችን ከተመለከትኩ በኋላ በጣም ይህን የተወሳሰበ ጭራሹንም ካሰብ ነው በላይ የተወሳሰበ ችግር ያለበት ሀገር ነው። በጣም ጥልቅ የሆነ ችግር አለ፣ ውስብስብ ችግር ያለበት ሀገር ነው። ችግሩ የፖለቲካ ብቻም እንዳልሆነ ነው። ችግሩ ማህበራዊም ነው፣ ችግሩ ኢኮኖሚያዊም ጭምር ነው። እና በሁሉም መስኩ የዚህን ህዝብ ችግር ለመፍታት በሚደረገው ትግል አጠናቅሮ መቀጠል ያስፈልጋል ያለው። ያ ትግል ምን ይሆናል? በምን አይነት መንገድ ይሆናል? አዲስ የተፈጠረውን ሁኔታ እንዴት ነው የምታዩት? የመሳሰሉት ነገሮች ከጓደኞች ጋር ሆኜ እንደ ድርጅት ነው ኦፕሬት የምናደርገው። በዝርዝር ተወያይተን መልስ የምንሰጥበት ነገር ይሆናል። ነገር ግን ግልጽ የሆነው ነገር የሀገሪቷ ችግር እንደ ተራራ በተከመረበት ሰዓት ላይ አንገታችንን ደፍተን ሌላ ስራ እየሰራን ነው ብለን መተኛት የማንችል ሰዎች ያለን መሆኑ መታወቅ አለበት ያለው።
እንደሰማነው ከሆነ ከመገናኛ ብዙሀን ጠቅላይ ሚኒስትሩን አግኝተው ነበረ። ምን ተባባላችሁ?
ጠቅላይ ሚኒስትሩ ጋር ያደረግኩት ውይይት ዝርዝር ውስጥ አልገባም። ነገር ግን በጥቅሉ በጣም ፖዘቲቭ ነበር ማለት እችላለሁ ያለው።
በጣም አመሰግናለሁ ስለተባበሩ።
እኔም በጣም ነው አመሰግነው ለተሰጠኝ እድል።
ጠቅላይ ሚኒስትር አብይ አህመድ አቶ አንዳርጋቸው ጽጌን ከእስር እንዲለቀቁ መወሰናቸውና ከዚያም በቤተ መንግስት ለውይይት መጋበዛቸው በመብቶች ተሟጋች ወጣቶች ዘንድ እንዴት ይታያል በሚለው ጥያቄ ዙሪያ ሶስት ወጣቶችን ያነጋገረችው ጽዮን ግርማ ተከታዩን አጠናቅራለች።
ከየመን ሰነአ አየር ማረፊያ ተወስደው ለአራት ዓመታት በኢትዮጵያ እስር ቤት የቆዩትና ከትላንት በስቲያ ከእስር የተለቀቁት የአርበኞች ግንቦት ሰባት የፍትህ የነጻነትና የዴሞክራሲ ንቅናቄ ዋና ጸሐፊ አቶ አንዳርጋቸው ጽጌ ከአዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር ቤተ መንግስት ተገኝተው መነጋገራቸውና ሁለቱ ተጨባብጠው የሚያሳይ ፎቶግራፍ በማህበራዊ ሚዲያ ላይ በይፋ ከወጣ በኋላ የብዙዎችን ቀልብ የሳበ በደቂቃዎች ውስጥም ብዙ ሰዎች ገጽ ላይ የተዘዋወረ ነበር። በኢትዮጵያ ህገ መንግስታዊነት እንዲከበር ጥያቄን የሚያነሱና በተለያየ ጊዜ ታስረው የተፈቱ ሶስት ወጣት የመብት አራማጆችን አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ስለሚያከናውኑት ተግባራት ያላቸውን አስተያየት ጠይቄያቸዋለሁ። በተለይ በአቶ አንዳርጋቸው ጽጌ ላይ የተሰጠውን ውሳኔና በቤተ መንግስት ውስጥ ያደረጉት ውይይትና የታየው የአብሮነት ፎቶግራፍ ለቀጣዩ የኢትዮጵያ ፖለቲካ ምን ትርጉም አለው ብያቸው ነበር። አቶ ዘላለም ክብረት የህግ ባለሙያ መምህርና በጽሁፍ በሚያቀርባቸው ምግቶች የመብት አራማጅ ነው። በአሁኑ ሰዓት እዚህ ዩናይትድ ስቴትስ ሃርቫርድ ውስጥ ፌሎ ነው። ጠቅላይ ሚኒስትሩ መሰረታዊ እርምጃ ወስደዋል ብሎ እንደሚያምን ይናገራል።
ተቃወመን አካል አቅርቦ እንዲህ አብሮ መስራት መጀመር በጣም ትልቅ እርምጃ ነው ብዬ ነው የማስበው። ብዙም ያልተሞከረ ነው። ነገር ግን አሁንም ብዙ መረሳት የሌለበት ነገር ያሰራቸውም ኢህአዴግ ነው። አሁን የሚፈቱት በኢህአዴግ አመራር ትዕዛዝ ነው እና እዛው ያለ ነገር መሆኑን ሰዎች ሊዘነጉት የማይገባ ነገር ይመስለኛል። ተስፋ መስጠቱ እንዳለ ሆኖ በአጠቃላይ ሰሞኑን ያሉ ፍቺዎች ጥርና ከታህሳስ ጀምሮ የነበሩ ፍቺዎችን ስናይ ባለፉት 7 ዓመታት የታሰሩ ሰዎች ናቸው የተፈቱ ያሉት ከ2011 እንደ ፈረንጆቹ አቆጣጠር በተለይ ጀምሮ። ይህም ያው ኢህአዴግ በቀድሞ ምን አይነት አሰራር ይሰራ ነበረ? የማስተንፈስ ነገር፣ እስረኞችን ለረጅም ጊዜ አለማሰር፣ 2-3 ዓመት እያሰረ ፖለቲካል ፕሪዝነር የመፍታት ባህል ነበረው። የታወቀ ምርጫ ሲደርስ አስሮ የመፍታት እንደዚህ። ግን ባለፉት 5 እና 6 ዓመታት ለረጅም ጊዜ የታሰሩ ፖለቲካ እስረኞች ብዙ ነበሩ፣ አቶ አንዳርጋቸው ጽጌን ጨምሮ። አሁን አይ ቲንክ ወደ ቀድሞ ባህሉ የመመለስ ነገር አለ፣ ያው ማስተንፈስ፣ መፍታት የሚል። ከዛ ባለፈ ግን ጠቅላይ ሚኒስትሩ ከተቃዋሚ ጋር ለመስራት በጠላትነት ለማየት ያለመፈለግ ነገር አለ። ይህ ትልቅ ነገር ነው ብዬ አስባለሁ።
አቶ ዘላለም አያይዞ ጠቅላይ ሚኒስትር አብይ አህመድ እየወሰዱት ያለው እርምጃ ከኢህአዴግ ባህል ወጣ ያለ አብረንም መኖር እንችላለን የሚል መንፈስ ያለው ነው የሚል አቋም እንዳለው ገልጾ፣ ነገር ግን ሁሉም ነገር መታየት ያለበት በትልቁ የህዝብ ማዕቀፍ ጥያቄ ስር ገብቶ ነው ይላል። በቅርቡ ከእስር የተፈታውና የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በበኩሉ አቶ አንዳርጋቸው ጽጌ ቤተ መንግስት ለውይይት መሄዳቸውን የሰማው እሳቸውን ለመጠየቅ በሄደበት ወቅት መሆኑን ገልጾ ወዲያውኑ ከተሰማው ስሜት ተነስቶ አስተያየቱን ለመስጠት እንደሚፈልግ ተናግሯል።
ይሄ በአንድ የሆነ ነገር አይደለም። ለአብዛኛውም ሰው ስሜቱን በተወሰነ መልኩ ፖዘቲቭ ያደረገለት አክሽን አንዱ አንዱን ተከትሎ የመጡ ነገሮች ናቸው እና እነዚህ የሚያሳዩት ደግሞ እስከ ትናንትና ሁለት ጠቅላይ ሚኒስትር ዶክተር አብይ አህመድ ከአንዳርጋቸው ጽጌ ጋር መነጋገራቸው ዝርዝሩን ባናቅም ተስፋ ሰጪ ነገር እንዳለው መስማታችን ግን፣ እንዲሁም ደግሞ በፌስቡክ ሰው የተቀበለበትን መንፈስ ስናየው ስር ነቀል ለውጥ የሚያመጣ ነገር ነው ብለን መውሰድ ባንችልም ሁሉን የሚያካተተ ንግግር በሁሉም የፖለቲካ ኃይሎች ዘንድ ለመጀመር ይሁንታ እንዳላቸው የሚያሳይ ነገር ነው። ምክንያቱም ትናንትና በሆነው ነገር ብቻ አይደለም የምናየው። ከዚህ በፊት ለምሳሌ ኦቦ ለሌንጮ ለታ የተላከው ልዑክ ቡድን ከትናንት ወዲያ እንደዚሁ ክሳቸው የተቋረጡ የሚዲያ ሰዎች እና ፕሮፌሰር ብርሃን ነጋን ጨምሮ ይሄን ስናይ ስር ነቀል ለውጥ የሚለው ነገር አሁን አከራካሪነቱ እንዳለ ሆኖ ግን የዶክተር አብይ የፖለቲካ አካሄድ ሁሉንም የፖለቲካ ኃይሎች ያካተተ ንግግር ለማካሄድ የተሻለ የፖለቲካ ስርዓት ለመፍጠር ቀናኢነት እንዳላቸው የሚያመላክት ነገር ነው።
የቀድሞ ነገረ ኢትዮጵያ ጋዜጣ አዘጋጅና በአሁኑ ወቅት በማህበራዊ ሚዲያ ላይ በተለይ እስረኞችን በተመለከተ ዘገባዎችን በማቅረብ የሚታወቀው ከዚህ ቀደምም ታስሮ የተፈታው ጌታቸው ሽፈራው ጠቅላይ ሚኒስትር ዶክተር አብይ አህመድ እስካሁን ድረስ እያከናወኗቸው ያሉት ተግባራት በህዝብ ዘንድ ተቀባይነትን እንዲያገኙ የሚያደርጋቸውን ስራ ነው፣ የአቶ አንዳርጋቸውም የዚሁ አካል ነው ይላል።
በጣም ጥሩ ነው። በጥላቻ ከመተያየት በጣም የተሻለ ነው። ለአብዛኛው ሰውም ይሄ ነው ደስ ያሰኘው ነገር። በጥላቻ ከመተያየት ቤተ መንግስት ድረስ አሰርተው በዋናው ድርጅት ነው በአርበኞች ግንቦት ሰባት የእሱ ጸሐፊ በቤተ መንግስት ድረስ ማነጋገራቸው በጣም ጥሩ ነው። በትግል ላለው ማህበረሰብም ትልቅ ድል ነው። የጸረ ሽብር አዋጁ ሳይነሳም ቢሆን በጣም ትልቅ ድል ነው። ነገር ግን ይሄ የመጀመሪያ ነው ብዬ ለማለት ይከብደኛል። እነሱን ለመናገር ሌላ መሰረታዊ ለውጦች ካልመጡ ጠቅላይ ሚኒስትር መለስ ዜናዊም እነ ኢንጂነር ኃይሉ ሻውልን ጋር እጅ ተጨባብጠው እንዲሁም በሰፋ ብሎ በዜና ተሰርቶ ብዙ ፕሮፓጋንዳ ተሰርቶበት የተደረገ ነገር አለ ከተቃዋሚዎች ጋር። ይሄ የመጀመሪያ አይደለም። የዶክተር አብይ የሚለየው በሽብር የተከሰሰን ሰው መሆኑ ነው፣ ግን ከተፈታ በኋላ የተደረገ ነው። ነገር ግን አንደኛ ተቋማዊ አይመስለኝም። ስለዚህ እንደ ተቋም መንግስታዊ ነው ወይስ ዶክተር አብይ በግል የሚያደርጉት ነው እንደ ጠቅላይ ሚኒስትር ስልጣናቸውን ተጠቅመው የሚለውም ጥያቄ የሚያስነሳ ነው። ሁለተኛው ደግሞ የግንቦት ሰባት ጸሐፊን ሲያነጋግሩ ጠቅላይ ሚኒስትሩ የጸረ ሽብር አዋጁ ሳይነሳ አንድ መሰረታዊ ለውጥ አልመጣም ምለው ሁለተኛ ደግሞ በጣም በርካታ ነው ራሱ እስር ቤት ያለው ማውቃቸው በግንቦት ሰባት የተከሰሱ ዋናው ቁንጮ ሰው ሆነው ያልጋቸው ጊዜ እሳቸው ሲፈቱ መፈታት የነበረባቸው በርካታ በግንቦት ሰባት የተከሰሱ ሰዎች እስር ቤት ያሉ እንደውም አብዛኛዎቹ ደግሞ ማዕከላዊ በደል የደረሰባቸው እግራቸውን ያጡ ጥፍራቸው የተለቀለ ብልታቸው የተኮላሸ በጣም በርካታ ሰዎች በስም መጥራት እንችላቸው እናስቻለው ደሴ ዮናስ ጋሻው እና አበበ ካሴ እስር ቤት ያሉ እነ መቶ አለቃ ማስረሻ ስቴ እስር ቤት ያሉ እነ ፍቅረ ማርያም አስማማው እስር ቤት ያሉ ነው አቶ አንዳርጋቸውን የተቀበሉ።
ጌታቸው ሽፈራው ለውጡን ዘላቂና እውነተኛ ለማድረግ በእስር ቤት የቀሩትን የፖለቲካና የህሊና እስረኞች በሙሉ መፍታት የመጀመሪያው እርምጃ ነው ባይ ነው። ጌታቸው በቅንጅት አመራሮች ጊዜ የተፈጠረውን ሁኔታ ወደኋላ አስታውሶ በወቅቱ ከእስር ከተፈቱ መሪዎች ወደኋላ የቀሩት ደጋፊዎችና አብራችኋል የተባሉ እስካሁን በእስር ላይ እንደሚገኙ ይጠቁማል። በተጨማሪም ዶክተር አብይ የጀመሩትን ለውጥ ዳር እንዲያደርሱና ይመጣል ያሉት ብሔራዊ እርቅ ዘላቂ እንዲሆን በግድያ፣ በእስር፣ በማሰቃየት፣ በመፈናቀል፣ በሙስናና በሌሎች በርካታ ችግሮች ሊናቸው የቆሰሉ ህዝቦች ቁስላቸውን የሚያክም ተግባር ያስፈልጋል ይላል። የህግ ባለሙያው ዘላለም ክብረት በበኩሉ ጠቅላይ ሚኒስትሩ የጀመሩት ለመቻቻል ፖለቲካ ወሳኝ የሆነው እስረኞችን የመፍታትና የማስፈታት ተግባር ዘላቂነት እንዲኖረው የዴሞክራሲ ተቋማት ግንባታና ያሉትም ተቋማት መሻሻል ማድረግ ወሳኝ ናቸው ብሏል። እስካሁን በታየው ለውጥ ውስጥ አንድም ተቋምን የሚቀይር እርምጃ ለመታየቱ ሁኔታዎችን በስጋት እንድንመለከት ያደርገናል። ስለዚህ ህጋዊ የተቋም መሻሻሎች ጠቅላይ ሚኒስትሩ የጀመሩት ሁኔታ እንዳይታጠፍ ይረዳል ባይ ነው። በተጨማሪም የሽብር ህጉን ጨምሮ ሌሎች አፋኝ ህጎች ሊሻሻሉና ሊቀየሩ ይገባል ይላል። ይህ ደግሞ ለህዝብ ብቻ ሳይሆን ለራሳቸው ለጠቅላይ ሚኒስትሩም የጀመሩትን ለማስቀጠልና እንዳይታጠፍባቸው ለማድረግ አጋዥ ነው ይላል። የሰማያዊው ዮናታን ተስፋዬ አሁን የታየው ለውጥ እንዳይቀለበስና ተመልሶ ወደማይፈለገው መንገድ እንዳይወሰድ እንደ እንቁላል ሊያዝ የሚገባው ነው ባይ ነው። ከሁሉም ወገን በአግባቡ ተጢኖና ተመርምሮ ለዲሞክራሲ መታገልና መከበር የሚሰሩ በሙሉ ጉዳዩን ጥልቅ ትኩረት ሊሰጡበት ይገባል ባይ ነው። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
መለስካቸውና ጽዮንን አመሰግናለሁ ለዘገባዎቹ። ከአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የሰማችኋቸው የዕለቱን አብይ ርዕስ ዘገባዎች ነበር። የትንታኔው መጽሔት ይቀጥላል።
የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በሰሜን አሜሪካ የኢትዮጵያውያን ስፖርትና ባህል ፌዴሬሽን በሚያዘጋጀው በዘንድሮ 35ኛው ዓመታዊ በዓል ላይ ለመገኘት እንደሚፈልጉ በዩናይትድ ስቴትስ የኢትዮጵያ ኤምባሲ በጻፈው ደብዳቤ መጠየቁን መዘገባችን ይታወሳል። ፌዴሬሽኑም ለጥያቄው መልስ ለመስጠት ባለፈው ሰኞ አስቸኳይ የቦርድ ስብሰባ እንደሚጠራም በእሁዱ ዜናችን ገልጸናል። የፌዴሬሽኑ አስቸኳይ የቦርድ ስብሰባ ምን ውሳኔ ላይ ደረሰ? አዲሱ አበበ ተከታትሏል።
የኢትዮጵያ ኤምባሲ ጥያቄውን በደብዳቤ ማቅረቡ እንደተሰማ ዓለም አቀፍ የኢትዮጵያውያን የጋራ ግብረ ኃይል በበኩሉ ለአሜሪካ ድምፅም ቅጂ ያደረገውን አንድ ደብዳቤ ለፌዴሬሽኑ ይልካል። የደብዳቤውም ዋና ጭብጥ
ፌዴሬሽኑ ሕገ ደንብ ካለው ይሄ ጥያቄ ከማንኛውም ወገን መጣ መስተናገድ ያለበት በሕገ ደንቡ ነው። ነገር ግን የሕገ ደንብ ክፍተት ካለና ወይም ስፔሻል ኮንሲደሬሽን ወይም ደግሞ ልዩ ሁኔታዎች ካሉ በዚህ ምክንያት የጠቅላይ ሚኒስትሩ መምጣት የሚታይ ከሆነ ማህበረሰቡንም እንዳይከፍለው ራሱ ፌዴሬሽኑንም ችግር ውስጥ እንዳይጥለው በጠቅላይ ሚኒስትሩ ወገን ያለውም ድምፅ እንደሚሰማ ሁሉ በተቃዋሚውም በኩል ድምፅ በዛ በኢትዮጵያ ቀን መሰማት ይኖራል፣ ያ ሪፕሬዘንቴሽን ሊኖር ይገባል በሚል ነው ሀሳብ ያቀረብ ነው
የሚል መሆኑን ከዓለም አቀፉ የኢትዮጵያውያን የጋራ ግብረ ኃይል አቶ ፋሲካ ጌታነህ ገልጸውልናል። ሶስት ሰዎች ዶክተር ብርሃኑ ነጋን፣ ዶክተር መረራ ጉዲናንና አቶ አንዷለም አራጌን እንደ አማራጭ ማቅረባቸውንም ጠቅሰውልናል። የፌዴሬሽኑ ቦርድ ይህን የግብረ ኃይሉን ደብዳቤ ከግምት በማስገባት ከኢትዮጵያ ኤምባሲ የተላከለትንም ሁለቱንም ደብዳቤዎች ለውይይት አቅርቦ ለሰዓታት ተወያይቷል፣ ተከራክሯል።
ሰኞ ዕለት እዚህ ደብዳቤ ዙሪያ ከሰላሳ ክለቦች የተገኙበት የአምስት ሰዓት የፈጀ ስብሰባ አካሂደን ነበር። እያንዳንዱ ክለቦች ያላቸውን አስተያየቶች ሰጥተው መቃወሙን የሚደግፍም የሚደግፍበትን የተለያዩ አስተያየቶቻቸውን ከሰጡ በኋላ ስብሰባው ያለቀው ሞሽን ቀርቦ በዛ ዙሪያ ነው
ማለት የውሳኔ ሐሳብ ቀረበ።
የውሳኔ ሐሳብ
ከክለቦች ነው ወይስ ከመሪዎች?
ከክለቦች ነው። የክለቦች ነው። ከሴንት ማይክል ክለብ ነው የቀረበው። ከቅዱስ ሚካኤል ክለብ ነው። ከዴንቨር ጣና ክለብ ደግሞ ይህን የውሳኔ ሐሳብ ደግፈው አቅርበውታል።
የውሳኔ ሐሳቡ የቀረበው ምንድን ነው?
የኢትዮጵያ ስፖርት ፌዴሬሽን በሰሜን አሜሪካ ከጠቅላይ ሚኒስትር በኤምባሲ በኩል የቀረበላቸውን ጥሪ ተቀብለው
እዛ ላይ ሲላቁምህት አንድ ደቂቃ ከጠቅላይ ሚኒስትሩ የቀረበላቸው ነው የምትሉት ከኤምባሲ የቀረበ ነው የምትሉት? ከጠቅላይ የተለያየ ነገር ነው ማለቴ ነው።
አዎ እንግዲህ ጠቅላይ ሚኒስትሩ መጥቶ መናገር ከኤምባሲ ነው የመጣው።
ለአድማጭም ግልጽ እንዲሆን ነው። እሺ።
በየአመቱ በሚከበረው በኢትዮጵያን ቀን ላይ መጥተው ንግግር እንዲያደርጉ በሚል ነው። ለእሳቸውን መድረክ ከተሰጠ ከተፎካካሪ ካሉ ድርጅቶች መካከል ተወካይ የሚሆን መጥተው እሳቸው ባሉበት እነሱም ንግግር እንዲያደርጉ እንዲፈቀድላቸው በሚል ቀርቧል ለቦርዱ። ይህንን በጽሁፍ ለቦርዱ ልኬ አሁን ድምጽ መስጠት ተጀምሯል።
በቅዱስ ሚካኤል ክለብ የቀረበውና በዴንቨር የተደገፈውን የውሳኔ ሀሳብ ወይም ሞሽን ግልጽ ለማድረግ ጠቅላይ ሚኒስትሩም ይምጡ፣ ነገር ግን ከሌላም ወገን ደግሞ ሀሳብ እንዲሰማ ሰው ቀርቦ ንግግር ያድርግ ነው።
አንድ የእነሱን ሀሳብ አጠቃላይ የሚወክል አንድ ሰው ተመርጦ ንግግር እንዲያደርግ
እኮ አንድ ሰው። የፌዴሬሽኑ ዋና ጸሐፊ አቶ ያሬድ ነጋሽ እና ውጤቱ ማለትም የድምፅ አሰጣጡ እንደምን ተጠናቀቀ? የፌዴሬሽኑ ዋና ጸሐፊ እንደገና አቶ ያሬድ ነጋሽ።
ትላንትና ማታ በዋሽንግተን ዲሲ ሰዓት አቆጣጠር እስከ ማታ 4 ሰዓት ድረስ ድምፅ ሲሰጥ በቆይቶ በመጨረሻ የተገኘው ድምፅ ከ31 ክለቦች 11 ክለቦች እሺ ይምጡ እና ይናገሩ፣ 14 ክለቦች አይ አሁን መምጣቱን አንደግፍም፣ 5 ክለቦች የድምፅ ማዕቀብ ወይም ድምፅ አልሰጡበትም፣ 1 ክለብ ደግሞ እሺ ብሎ ድምፅ ቢሰጥም ከተሰጠው ሰዓት በኋላ ስለሆነ የመረጠው ተቀባይነት አላገኘም እና 14 ክለቦች ይህንን ድጋፍ ስላልሰጡት በዚህ ሰዓት ተቀባይነትን አላገኘም።
የፌዴሬሽኑ ህገ ደንብ የሚለው ብዙ ጊዜ ይነሳል። እንግዶችን ወይም ተናጋሪዎችን በመመደብ ወይም በመጋበዝ አኳያ የፌዴሬሽኑ ህገ ደንብ ለመሆኑ በትክክል ምን ይላል? እንደገና ዋና ጸሐፊው አቶ ያሬድ ነጋሽ።
ከፖለቲካ ውስጥ ሰዎች ይጠሩ አይጠሩ፣ ደጋፊዎች ወይም የመንግስት አካላት ይጠሩ አይጠሩ የሚላል ድርጅቱ መተዳደሪያ ደንብ የሚናገረውና ግልጽ አድርጎ የሚያስቀምጠው ድርጅቱ በፖለቲካ አለም ውስጥ ገብቶ መንቀሳቀስ እንደማይችል። ያ ማለት ደግሞ ለምሳሌ መንግስትን ደግፎ የመንግስትን መልእክት በማስተላለፍ ወይም ደግሞ ተፎካካሪ ፓርቲዎችን ደግፎ የእነሱን መልእክት በማስተላለፍ ከሁሉም አንጻር ነጻ የሆነ ራሱን የቻለ ድርጅት እንዲሆን ነው የሚለው እንጂ አንድ ሰው መጥቶ መናገር ቢፈልግ መድረኩን ይሰጠዋል አይሰጥም የሚል እንደዛ አይነት ነገሮች ሁሉም በተድባ አሁንም በማህበራዊ ገጽ ላይ በሚታዩ አንዳንድ ሰዎችም በኢሜይልም በጽሁፍም በመደወልም የሚናገሩት እንደዚያን ነገር አለ እና ህጋችሁ የማይፈቅደውን ነገር ለምን ታደርጋላችሁ እያሉ ይጠይቋል። በህጉ መሰረት ይህ ፌዴሬሽን ማንኛውንም ሰው በዘር፣ በሃይማኖት፣ በፖለቲካ፣ በጎሳ ገለል ያለማ እንዳያደርግ የሚል ተቀምጣለ። ከአሜሪካ ህግ የሚጠይቀውም ያን ነው። በዛ መስፈርት መሰረት እኛ ዋና አላማችን ኢትዮጵያኖችን ማሰባሰብ ነው። አንድ ሰው የፖለቲካ አቋሙ፣ ዘሩ፣ ሃይማኖቱ ምን እንደሆነ እኛን አይመለከተንም። ኢትዮጵያዊነቱን እና በኢትዮጵያዊነቱ ማሰባሰብ ብቻ ነው አላማችን።
የፖለቲካ መሪ አይጋበዝ ይጋበዝ የሚል ግን የለም ነው የምትለኝ?
የለም።
ግን እኮ ወይዘሪት ብርቱካን የዛሬ 8 ዓመት ስትጋበዝ ችግር ፈጥሮ ፌዴሬሽኑን ለሁለት እንደከፈለው ታስታውሳለህ? ሁላችን እናውቃለን።
እዛም ጊዜ የነበረው አጨቃጫቂ ነገር ምንድን ነው? ፌዴሬሽኑ ራሱ ነው ግብዣ ልኮ ወይዘሪት ብርቱካንን እንድትመጣ ብሎ የጋበዝ። ፌዴሬሽኑ ስለጋበዛት ለምን እንደዛ ይጋብዛል በሚል ያው ጭቅጭቅ ተነስቶ ነበረ። አሁን ደግሞ ለየት የሚያደርገው ፌዴሬሽኑ ጠቅላይ ሚኒስትሩ ውድድራችን ላይ ይምጡ ይጋበዙ ብሎ ሳይሆን የጠየቀው ከኤምባሲ በኩል ጠቅላይ ሚኒስትሩ ይምጡ ተብሎ ስለተጠየቀ በዛ በኩል መልስ ለመስጠት ነው። ሁለቱን ለየት የሚያደርጋቸው ነገር ያ ነው በእኔ አስተያየት።
አድማጮች፣ የነገሩ መነሻ ማለትም ጥያቄው የቀረበው በኢትዮጵያ ኤምባሲ በኩል ነበርና የፌዴሬሽኑን መልስ እንደምን ተመለከተው በማለት ወደ ኤምባሲው ደውዬ የህዝብ ግንኙነት ሹሙን አቶ ተስፋዬ ወልዴን አግኝቻለሁ።
እኛ እስካሁን አልደረሰንም፣ ኢሜይልም ቼክ አድርገናል። ያው መጀመሪያም በኢሜይል ነበር የላክንላቸው፣ ግን እንደ ማንኛውም ሰው በማህበራዊ ሚዲያ አይተነዋል ውሳኔውን።
ምን ትላላችሁ ወይ ምን አላችሁ?
ወል እንግዲህ እኛ እንግዲህ ጥያቄ ይቀርባል፣ ለጥያቄው መልስ የሚሰጠው አካል ደግሞ ይመለከተዋል። ከዚያም ቀደም ብሎ እነሱ ለመወሰን ረዥም ጊዜ እንደፈጀባቸውም ለመረዳት ችለናል። እንዲሁም ፖልም አድርገው ነበር ማለት አስተያየት እንዲሰጥ ለህብረተሰቡም ሰጥተው ነበር። ዶክተር አብይ ወደዚህ መጥቶ በተለይ በእነሱ በዓል ላይ ንግግር እንዲያደርግ ይፈልጋል ወይም አይፈልግም የሚለው ወደ 65% ይመስለኛል። ወደ 13,000 ሰው ነው በእርግጠኛ ሆኜ እኔ ባለኝ የፌስቡክ እንትን ላይ 13,000 አካባቢ የሆነ ሰው ነው ድምጽ የሰጠው። ግን 65% ከዚያ በዚያ ተገኝቶ ንግግር እንዲያደርግ እንደሚፈልጉ አረጋግጠናል። ይሄ ትልቅ ነገር ነው። ግን ማህበሩ ዶክተር አብይን በቦታው ተገኝተው ሊናገሩ መፍቀዱና ማስተናገድ ቢችሉ ጥሩ ነበር። ፌስቡክ ከጠየቋቸው ሰዎች የተለየ ውሳኔ ይመስለናል። እኔም ያነበብኩት እንደዚያ ነው እና የሰጡት ምክንያት ምንም ይሁን ምንም ሚስዮናችን ይሄን ውሳኔያቸውን ያከብራል። በጠየቅነው መሰረት የራሳቸውን ግምገማ አድርገው ተከራክረው የወሰኑትን ውሳኔ ሚስዮናችን ትልቅ ክብር ለዚህ ለውሳኔያቸው ያለ መሆኑን እንገልጻለን። ግን ቢሆን እና ዶክተር አብይ በቦታው ተገኝተው መግለጫ ቢያደርጉ ኖሮ ደስ ይላል ነበር። ነገር ግን ያው የእነሱ ውሳኔ ስለሆነ ውሳኔውንም የማክበርም ግዴታ አለብን። ያው እናከብራለን።
የሐሙስ ምሽት ፕሮግራማችን ይቀጥላል። የተከበራችሁ አድማጮቻችን፣ የምናስተናግዳችሁም ቆንጂት ታዬና
እኔም ሰሎሞን አባተ ነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናስደምጣችሁ።
ሰላም ዜዎች፣ ፋሲል ይባላለሁ ከዋሽንግተን ዲሲ ነው የምደውለው። የደወልኩበት ሀሳብ ዶክተር አብይ አህመድ ወደ ሰሜን አሜሪካ እግር ኳስ ፌዴሬሽን ለመምጣት ጥያቄ አቀረቡ በተባለው ላይ የፌዴሬሽኑ መልስ የሰጠው ተገቢ መልስ አልመሰለኝም። እኔ አንድ ጥያቄ አለኝ። የአሜሪካ ሪፐብሊካንና ዲሞክራትን ሜሮችን እንግዶችን እየጋበዙ ኢትዮጵያውያን ላይ ሲሆን ፖለቲከኞች የሚሉት እስከ መቼ ነው? 35 ዓመት ሙሉ ለውጥ አያሳዩም? እድገት አያሳዩም? እንደኔ ዶክተር መራራን፣ ዶክተር ብርሃኑን፣ ዶክተር አብይን ሁሉንም ተቃዋሚዎችን እነ እስክንድርንም ደጋፊንም እስከዛሬ ታሰሩትንና አቋሙ አያሌውንም ሰብስቦ የፍቅርና የሰላም ጊዜ አድርጎ ትልቅ ስራ እንደ መስራት በሰሜን አሜሪካ ያለው ፌዴሬሽን የዋሽንግተን ዲሲ የፖለቲከኞች ጥላ የጣለበት ይመስለኛልና በሰጡት ውሳኔ ላይ እጅግ በጣም አዝኛለሁ። እስከ መቼ? መቼ ነው የምናድገው? መቼ ነው የምንሻሻለው? መቼ ነው ይቅር የምንባባለው? የእስልምና ጾም እየጾምን የክርስትና ጾም እየጾምን ይቅር የማንባባለው መቼ ነው? ለሰሩት ነገሩም እግዚአብሔር ረጅም እድሜና ጤና ይስጥልን። አመሰግናለሁ። ፋሲል አረጋ ነኝ ከዋሽንግተን ዲሲ።
ሀይ፣ ሰላም። ዛሬ ስለ ጄል ኦጋዴን ጉዳይ ነበረ ማንሳት የፈለግኩት። ጄል ኦጋዴን በጅጅጋ ከተማ የሚገኝ የሰው ልጅ በጣም በጣም በአስከፊ ሁኔታ የሚሰቃይበት በሞላ ሽንት ቤት ውስጥ የሰው ልጅ የምነከርበት እስር ቤት ብኖር ጄል ኦጋዴን ነው። ማዕከላዊ ብቻ ሳይሆን ይህ ጄል ኦጋዴን ትኩረት ተሰጥቶበት እንድዘጋ፣ ወንጀለኛው አብዲሌ ለፍርድ እንድቀርብ ብደረግ እና በዚህ ዙሪያ ስራችሁን ብትሰሩ መልካም ነው ብዬ እናገራለሁ። አመሰግናለሁ።
አስተያየት የላካችሁትን አድማጮች እናመሰግናለን። ተዘዋዋሪው የስልክ መስመራችን 2022059942 የውስጥ መስመሩ 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል ነው ምልከው ካላችሁ ደግሞ አድራሻችን horn@voanews.com ነው፣ ላኩልን።
በ19ና በ25 ሜትር ባንድ አጭር ሞገድ በሳተላይት ናይል ሳት ላይ ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ ማኅበራዊ መገናኛ ቪኦኤ አምሃሪክ ላይ አለን። የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በጥራት ማግኘት ትችላላችሁ። የምሽቱ የአየር ስርጭት ፕሮዲውሰር ንጉሡ ታምሬ ነው። ቴክኒሻኑ ስኪፕ ሲስክ፣ የዌብና ማኅበራዊ መገናኛ ፕሮዲውሰር አበባየሁ ገበያው ነች። የዜናና የትንታኔው መጽሔት አስተያየቶቻችሁም የሚስተናገዱበት ክፍለ ጊዜ ተጠናቀቀ። ተከታዩ ባህልና ማኅበረሰብ ነው።
ወጥቼ አልወጣሁም የመጽሐፉ ርዕስ ነው። የባህልና ማኅበረሰብ ለምሽቱ በያዘው ቅንብር ደራሲው አቶ ያሬድ ጥበቡ ይባላሉ። ለረጅም ጊዜ በኢትዮጵያ የፖለቲካ ተሳትፏቸው ይታወቃሉ። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። አጠር ያለውን የመንደርደሪያ ውይይታቸውን ይዞ ቀርቧል።
አቶ ያሬድ ጥበቡ፣ በቅድሚያ ለጊዜ አመሰግናለሁ። ወጋችንን ከመጀመራችን በፊት ያንተና የአንቱታውን ጉዳይ መስመር አስይዘናል። መጽሐፍህ ለህትመት በቅቷል። እንኳን ወደ ስቱዲዮያችን በስልኩ መስመርም ቢሆን ብቅ አልክ።
አሉላ፣ ለሰጠኝ እድል አመሰግናለሁ። ቮይስ ኦፍ አሜሪካንም እንዲሁ እንኳን ደህና ቆያችሁኝ። አዲስ አይደለሁም።
በርግጥ አዲስ አይደለም። በተለያዩ ፕሮግራሞቻችን አግኝተንህ እናውቃለን። አሁን የተገናኘ ነው ቀደም እየጠቆም እንዳደረግኩት ያሬድ ጥበቡ ጀቤሳ ወጥቼ አልወጣሁም ይላል አዲሱ መጽሐፍ። የሽፋን ስዕሉ ላይ የምናያቸው ምስሎች ታሪኩን የሚያሳብቁ ይመስላሉ። የሩብ ክፍለ ዘመን ዋይታዎች ከ1983 እስከ 2008 ይላል። ወጥቼ አልወጣሁም ስለምን፣ ከየት፣ ማን ነው ባዩስ? ባጭሩ መጽሐፍን እናስተዋውቅ እስኪ አቶ ያሬድ።
አመሰግናለሁ። እንደገና መጽሐፌ እንዳልከው ርዕሱ ወጥቼ አልወጣሁም ይላል። ወጥቼ አልወጣሁም የሽፋን ስዕሉ ግልጽ እንደሚያደርገው በአንድ በኩል ላለፉት 30 ዓመታት ከባህር ማዶ በአካል ብኖርም በመንፈሴና በህልሜ ግን ሁሌም አገሬ ውስጥ መሆኔን፣ አገሬ ደግሞ ስል ያው ከባህር ማዶ ያለው ስዕል የኢትዮጵያ ተራራ ነው። በተለይ ብዙ ዓመት የኖርኩበት የሰሜን ተራሮች የትጥቅ ትግሉን የሚያሳዩ ስዕሎች አሉ። ያደግኩበትን ሰፈሬን አራዳን የሚያሳይ የጊዮርጊስ ቤተክርስቲያን እና የአጼ ምኒልክ ሐውልት አለ። አንደኛው ከሀገር ያልወጣሁም ባህር ማዶ ብኖር ነው። ሁለተኛው ደግሞ ሁሌም ከትጥቅ ትግሉ ከ10 ዓመት ተሳትፎ በኋላ ለቅቄ የወጣው ቢሆንም ሁልጊዜም ስተኛ ወደ ሀገሬ ነው እና የምመለሰው። አንዱም ደግሞ ማስበውም ልጅነቴን ከ23 እስከ 33 ዓመት እድሜ ያለውን የወጣትነት እድሜን የወሰደው ጊዜ የገጠሩ ትጥቅ ትግል ስለሆነ ስለ እሱ ብዙ እንደማስብ እንደምጨነቅ ለማሳየትና ያው ከድርጅቶቹ ከኢህአዴግ ከኢህዴን ተነጥዬ ብወጣም በመንፈስ እንዳልወጣሁና ብዙ ጊዜ ይሄን ለምን እንዲያደርጉ ይሄን እንዲህ ቢያደርጉት በዚህ መልክ ቢወስዱት ብዬ ከራሴ ጋር እንደምሟገት ለማሳየት ነው። የመጽሐፉ መግቢያ ላይ እንደገለጽኩት ርዕሱ የኔ አይደለም። ቀዳማዊ ኃይለ ሥላሴ ዩኒቨርሲቲ እያለን መምህራችን የነበረ ሰው ከአዲስ አበባ ዩኒቨርሲቲ የተባረረ የጂኦግራፊ መምህር አቶ ፈቃደ ሸዋቀና አንተም ታውቀዋለህ፣ የእሱ ለቅሶ ላይ መጥቶ ከኤድሚያስ ለገሰ ጋር ያረከውን ቃለ ምልልስ አየሁት። ወጥቼ አልወጣሁም ያልክ መሰለኝ እና ብዙ የፖለቲካ መሪዎች ከሚሄዱበት መንገድ የተለየ መንገድን የመረጥከውና ደክሜ ያደራጀሁትን ትግልና ድርጅት አሳልፌ አልሰጥም አይነት የሚል እልህ ነው ያየሁብህ። ያውም ከባህር ማዶ ይገርማል ነገር አይነት አለኝና መጽሐፍ ያኔ ረቂቅ ላይ ነው የነበረው እና አዎ ይሄ ነገር አይጮህም ግን ጥሩ ርዕስ ይሆናል ይወክለኛል አይነት ብዬ ተጠቀምኩበት።
በርከት ያሉ ጉዳዮችን ነካክተሃል በመጽሐፍ ስያሜም ሆነ በጭብጦቹ ዙሪያ። ጀምር ለማድረግ ያህል ለወረወርኩት ጥያቄ ያሬድ፣ ጥርስህን የነቀልክበትን የኢትዮጵያ ፖለቲካ ነው ወጥቼ አልወጣሁም በአንድ መልኩ ይመለከታል ያልከው። መጽሐፍ ሀሳብ ወለድ አይደለም፣ እውነተኛ ታሪኮችን ተንተርሶ በኢትዮጵያ ፖለቲካ ላይ ትንታኔ የሚያቀርብ ነው እንደ ተረዳሁት። በዝርዝር እናያለን። አንድ ሰው ስላነሳ ለአድማጮች ግልጽ ለማድረግ ያህል ታውቃቸዋለህ ያልካቸው አቶ ፈቃደ ሸዋቀና በቅርቡ ከዚህ ዓለም በሞት የተለዩ በኢትዮጵያ ፖለቲካ የነቃ የውይይት ተሳትፎ የሚያደርጉ በፕሮግራማችን በሰጥ አገባ ተሳታፊ የነበሩ ከአዲስ አበባ ዩኒቨርሲቲ መባረራቸውን ገልጸሃልና ስርዓት ሲቀየር በበርካታ ቁጥር በአንድ ጊዜ የአዲስ አበባ ዩኒቨርሲቲ መምህራን ከተባረሩት ውስጥ መሆናቸውን መጥቀስ ይመስለኛል። በህይወት ስለሌሉ ነው ዘለግ አድርጌ እሳቸውን ማንሳቴ።
ልክ ነው። ያን ጊዜ ወይዘሮ ገነት ዘውዴ የትምህርት ሚኒስትር እያሉ 42 የዩኒቨርሲቲ መምህራን ደግሞ ጥንካሬ ያላቸው እንደነ ፕሮፌሰር መስፍን አይነት ሰዎች የተባረሩበት ጊዜ ነበር እና ፖለቲካዊ እርምጃ ነው የነበረው። በእርግጥ ጠቅላይ ሚኒስትሩ አቶ መለስ የፈለጉት እርምጃ ነው የነበረው፣ ግን የዩኒቨርሲቲውን ጥራት መቀነስ ላይ የራሱን አሉታዊ ሚና የተጫወተ እርምጃ ነበር። እንደገና በታሪካችን አይደገምም ብዬ ተስፋ አደርጋለሁ። ፈቃደ ከአንደኛ ዓመት ጀምሮ ጓደኛዬ ነው የነበረው። በመሀል እኔ ወደ ትጥቅ ሜዳው በመሄዴ ብንለያይም ኋላ እሱ ደግሞ ተባሮ አሜሪካ ሲመጣ እንደገና ካቆምንበት ቀጠልን። ጥሩ ሰው ነበር፣ ቅን ሰው ነበር፣ ታታሪ ሰው ነበር እና ሀገሩን እንደናፈቀ በስደት ላይ በመሞቱ በጣም ሀዘን ይሰማኛል። አሁንም ገና 1 ዓመቱ ነው ከሞተ። ይኸው ነው
ወጥቼ አልወጣሁም ፖለቲካዊ መጣጥፎችን በአንድ እስር ያካተትከውን ጨምሮ በርካታ የኢትዮጵያ ፖለቲካ ነክ ርዕሶችን ይዟል። በርካታ ርዕሶችንም የሚመለከት ከግል የፖለቲካ ተሞክሮ ከኢሃፓ ኢህድንና ኢህአዴግ ድረስ የገለጽካቸውን በመሪነትም የተሳተፍክባቸውን ጊዜያት ሁሉ መለስ ብለን ለማየት እድል እንደሚሰጠን ተስፋ አደርጋለሁ። ያንተንም ሀሳብ የሚሞግቱ ካገኘን ጨምረን እንወያያለን። አቶ ያሬድ ጥበቡ ለአሁኑ ግን ለጊዜ አመሰግናለሁ። እግዚአብሔር ይስጥልኝ።
እኔም እጅግ በጣም አመሰግናለሁ አቶ ሎላ። ታንክ ዩ።
ኢናን
አድማጮች፣ ይህ ከአሜሪካ ድምፅ ራዲዮ ጣቢያ በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ መደበኛ ስርጭት ነው። አብራችሁ እንድትቆዩ በድጋሚ እንጋብዛለን።
የኢትዮጵያ ዝግጅት ለኢቦላ ምላሽ። ኮንጎ ዲሞክራሲያዊት ሪፐብሊክ ውስጥ የተቀሰቀሰው ኢቦላ በሰሜን ምዕራብ ገጠርና በምባንዳካ ከተማ እየተስፋፋ መምጣቱ አሁን ሌሎች አገሮችንም እያሰጋ ነው። ኢቦላ መከሰቱን የሀገሪቱ ጤና ጥበቃ ሚኒስቴርና የዓለም የጤና ድርጅት ካረጋገጡ ከሚያዝያ 25 ወዲህ እየወጡ ባሉ ሪፖርቶች ከ50 ሰው በላይ በበሽታው የተያዘ ሲሆን ከመካከላቸው ግማሽ ያህሉ ሞተዋል። ወረርሽኙ ወደ ኢትዮጵያ እንዳይገባ ለመከላከል መንግሥት በምክትል ጠቅላይ ሚኒስትሩ የሚመራ የኢቦላ ምላሽ ብሔራዊ ግብረ ኃይል አቋቁሞ በመላ ሀገሪቱ እየተንቀሳቀሰ መሆኑን የጤና ጥበቃ ሚኒስትር የህብረተሰብ ጤና አደጋዎችና የቁጥጥርና ምላሽ አማካሪ አቶ አስቻለው አባይነህ ለቪኦኤ ገልጸዋል። ይህ የኢቦላ ምላሽ ብሔራዊ ግብረ ኃይል የተቋቋመው ቀደም ሲል በምዕራብ አፍሪካ ተከስቶ ለነበረው ወረርሽኝ ምላሽ ለመስጠት ነበር። ሥራውን እንደገና እንዲጀምር ነው የተደረገው። በሁሉም የሀገሪቱ ዓለም አቀፍ ጣቢያዎች ላይ፣ በወሰን አካባቢዎችና መተላለፊያ ኬላዎች፣ በስደተኞች መጠለያዎች ውስጥ ቁጥጥርና ክትትል እየተደረገ መሆኑን አቶ አስቻለው አመልክተዋል። ለመሆኑ በአየር መንገደኞች ላይ ፍተሻው እየተካሄደ ያለው ከኪንሻሳ በሚነሱ በረራዎች ላይ ብቻ ነው ወይስ በሁሉም ላይ? አቶ አስቻለው ይመልሳሉ።
አሁን እያደረግን ያለ ነው በሁሉም ነው። በሁሉም ጣቢያዎች
ላይ በሁሉም ማለት ምን ማለት ነው?
ያ ማለት
በሁሉም መንገደኛ ላይ ነው
ያ ማለት? አዎ፣ ያ ማለት በሁሉም ተርሚናሎች ላይ። ያ ማለት ለምንድን ነው? አንዳንዶቹ ለምሳሌ ኪንሻሳ ትራቭል ኖሯቸው ትራንዚት አድርገው በሌላ ሀገር ሊመጡ ይችላሉ። ስለዚህ መጀመሪያ አሁን ሎዱን ለመቀነስ ፕሌን ውስጥ ሆነው ፎርም እንዲሞሉ፣ ኬት እንደመጡ ኬት እንደተነሱ መረጃ እንዲሰጡ ያንን እያደረግን ነው፣ ሎዱን ለመቀነስ ማለት ነው። ስለዚህ ማስክ ስክሪን የሚባል አለ። አጠቃላይ ሁሉንም በአንድ ኮምፒውተር ካሜራ እይታ ውስጥ እንዲያልፉና ዲቴክት እንዲያደርግ ማለት ነው። ከዛ ለተጨማሪ የምንፈልጋቸውን ፕሌን ውስጥ ሆነው በሚሞሉት መረጃ መሰረት ልዩ ደግሞ ትኩረት የምንሰጣቸው ከኪንሻሳ የሚነሳና ትራንዚት ያላቸው ከአጎራባች አካባቢ የሚመጡትን ደግሞ እንደዚሁ ፎርም ይሞላሉ። አዲስ አበባ የሚቆዩ ፎሎ ይደረጋሉ። የባለሙያዎች ተመድበው
የቅርብ ክትትል ያደርጉባቸው
በቂ መረጃ ተሰጥቷቸው እንደዚሁም በየቀኑ ፎሎ እየተደረጉ ምክንያቱም ለ21 ቀናት ክትትል ያስፈልጋቸዋል። እነዚህ ሰዎች ምልክቱ በወቅቱ ባይታይባቸው እንኳን ቀጥሎ የሚመጣውን ሪስክ ለመቀነስ ፎሎ የምናደርግበትም እንደዚሁ አሰራር አለ።
ስለዚህ በረራዎች ከዋሽንግተን የሚነሱ ከቤጂንግም ይነሱ ከኪንሻሳ የሚነሱ አጠቃላይ የሆነው ፍተሻ በሁሉም መንገደኛ ላይ ነው የሚካሄደው ማለት ነው?
በሁሉም መንገደኛ ላይ ነው የሚካሄደው።
እሺ፣ ድንበር ላይ ያለውን ቁጥጥርና ክትትል አስመልክቶ ከደቡብ ሱዳን የሚገቡትን ብቻ ነው ወይስ ደግሞ በሌሎችም አካባቢዎች? ኢትዮጵያ እንግዲህ ከስድስት ሀገሮች ጋር የምትዋሰን ሀገር ነች እና በሁሉም ላይ ነው የሚደረገው ይሄኛው ክትትል?
ክትትሉ የሚደረገው በሁሉም ላይ ነው። ከጋምቤላ በተለይ ከደቡብ ሱዳን እንዳልኩት ተጋላጭነቱ ከፍ ይላል። እንደዚሁም ከኬንያም ጋራ በሞያሌ ቦርደር አለን። በጋላፊ በጅቡቲ መስመር እንደዚሁም ሌሎችንም አካባቢዎች ታሳቢ ያደረገ ከዚህ በፊት የነበሩን ልምዶች አሉ። የት የት አካባቢ ነው ሰዎች የሚንቀሳቀሱት የሚል በኢትዮጵያ መድኃኒት ምግብ ጤና ክብካቤ ቁጥጥር ባለስልጣን የተለዩ ፖርቶች አሉ እና እነዛን ፖርቶች ነው መሰረት ተደርጎ ስክሪን እየተደረገ የሚገኘው።
ምንድን ነው የምታደርጉት በኢቦላ የተያዘ ሰው ብታገኙ?
እንግዲህ መጀመሪያ የልየታ ስራ እዛው ጋር ነው የሚሰራው። ወዳው እንደተገኘ ከሌሎች ጋር እንዳይገናኝ ይደረጋል። ቀጥሎ ለተጨማሪ ምርመራ ነው የሚወሰደው። ላብራቶሪ ተወስዶ መረጋገጥ አለበት ኢቦላ ነው አይደለም የሚለው። በዛው ልክ ግን አስፈላጊውን ሕክምና እየተሰጠ ነው የሚቀጥለው ማለት ነው። ለዚህም ነው የሕክምና መስጫ ተቋሙ ዝግጁ ሆኖ የሚጠብቀው። ለምሳሌ በኢትዮጵያ አየር መንገድ አዲስ አበባ ኤርፖርት አምቡላንስ 24 ሰዓት ቆሞ ነው እየጠበቀ ያለው በአሁኑ ሰዓት ማለት ነው። ኤኒ ለዚህ የተጠረጠረ ሰው ካለ ወደ አሁኑ ከዛ በአምቡላንስ ወደ ተዘጋጀው ጣቢያ የሕክምና ማዕከል እንዲሄድና አስፈላጊውን ናሙና ከተወሰደ በኋላ ህክምናው ይሰጣል። ምክንያቱም የመጀመሪያ ምልክት የሚታየው የሙቀት መጨመር ነው። ስለዚህ ሙቀት በተለያየ በሽታም ሊጨምር ይችላል። በኢቦላ ብቻ ላይሆን ይችላል። ስለዚህ ናሙና መወሰድ አለበት። ኢቦላ ነው አይደለም ለማለት ለዚህም የሚያስፈልግ ባዮሴፍቲ ሌቭል 3 የሚባል ላብራቶሪ አለ። ይሄን በሽታ ነው አይደለም ብሎ ለማረጋገጥ የሚያግዘን የላብራቶሪ አይነት ነው። ስለዚህ ተደራጅተናል። ከዚህ በፊት ያልነበረን ከ2014 ልምድ ወስደን ይሄ አቅም ማዳበር ችለናል። በተጨማሪም ደግሞ ከዚህ በፊት እንጠቀም እንደነበረው ከሴክተሮች ጋራ በጋራ የሚሰራው ይሄ ከግብርናና እንስሳታት ተፈጥሮ እንስሳት ሀብት ሚኒስቴር ጋራ በቅንጅት የሚሰራ አለ። ላብራቶሪ ያላቸው እንስሳት ላብራቶሪ። ስለዚህ እነሱም ጋር ይህን ናሙና በመውሰድ የማረጋገጥ ስራ ነው የሚሰራው። ስለዚህ ለህክምና አስፈላጊ ግብአት አለ። ኢቦላ ሊታከምበት የሚችል ሙሉ ግብአት አለ።
መድኃኒት አላችሁ?
ባለሙያዎች እንግዲህ ዲሞክራቲክ ሪፐብሊክ ኮንጎ ላይ በሪፖርቱ እናንተም ሰምታችሁት ይሆናል ብዬ አስባለሁ፣ 5 ባለሙያዎች ተይዘዋል በዚህ በሽታ እና ባለሙያዎቻችንን ለእንደዚህ አይነት እንትን እንዳይጋለጡ አስፈላጊውን ስልጠና ወስደዋል። በተጨማሪ ደግሞ ሲሙሌት የሚያደርጉት ወይም ይሄ የልምምዱ ራሳቸውን የሚከላከሉበት መንገድ በዛው ልክ ተዘጋጅቷል። ለመከላከያ ደግሞ ለሚያገለግሉ ግብዓቶችም እንደዚሁ ዝግጁ ሆነው በስጋቱ መጠን ራሳችንን አዘጋጅተን አሁን ባለንበት ደረጃ የዝግጅታችን እና ቢከሰት ደግሞ ምላሽ ለመስጠት የሚያስችል አቅም ገንብተናል ብለን ነው የምናምነው።
እሺ፣ እንግዲህ በመሰረተ ልማት በኩል በመድኃኒት አቅርቦት፣ በባለሙያ፣ በመሳሪያ በመሳሰሉት ሁሉ በቂ አቅም አለን ነው እያሉኝ ያሉት አቶ አስቻለው?
በዚህ ደረጃ በጣም የተደራጀ በቂ አቅም አለን። ይሄ እንዲሆን ያደረገው አንዱ ከዚህ በፊት የነበረን ልምድ ተጨምሮበት ነው። ስለዚህ ከዚህ በፊት የነበረን ልምድ በጣም አግዞናል። ምክንያቱም ብዙ ነገር ከዜሮ አይደለም የተነሳ ነው። ከዚህ በፊት የቅድመ ዝግጅት ስራ እንዴት መሰራት እንዳለበት፣ ኢቦላን ደግሞ ምዕራብ አፍሪካ ላይ እንዴት ምላሽ እንደተሰጠ ደግሞ እዛው በግንባር ሲደግፉ የነበሩ የኛው ባለሙያዎች አብረውን ነው የሚገኙ። ስለዚህ እንደውም የቅድመ ዝግጅቱ ስራ ከሪስኩም ከፍ ብሎ እንዳልኩ ቀጥታ የድንበር ግንኙነት የለንም ከኮንጎ ጋራ። ነገር ግን ሪስኩን ከፍ አድርገን ሁለቱ ደቡብ ሱዳንን የየብስ ትራንስፖርት ስላለን፣ እንደዚሁም ደግሞ ቀጥታ ፍላይት ከኮንጎ ስላለን ይሄ ወደ ሀገራችን የመግባት እድሉን ሊጨምረው ስለሚችል በዚህ ልክ መዘጋጀት አለብን ብለን፣ እንደዚሁም በክቡር ምክትል ጠቅላይ ሚኒስትሩም የሚመራው ግብረ ኃይል ሁሉንም በኩል ደረጃ እንዲነቃቁና ዘጋጁ ነው መልእክት የተላለፈው። በዛ ልክ ደግሞ ራሳቸው እንዲለዩ የማድረግ ስራም እየተሰራ ያለው የቅድመ ዝግጅት መከላከል ስራ የተሳካ ለማድረግ የሁሉም የማህበረሰብ ክፍል እገዛ ያስፈልጋል። ከምን አንጻር ነው? አንደኛው ወደ ኢትዮጵያ የሚመጣውም ሆነ ኢትዮጵያን አልፎ ትራንዚት አድርጎ የሚሄደው ማንኛውም መንገደኛ አስፈላጊውን የምርመራ ጣቢያዎችን አልፎ እንዲሄድና ሚስ መደረግ እንደሌለበት ተባባሪ መሆን ይኖርበታል። እንደዚሁም ደግሞ ማንኛውም ህብረተሰብ ወደዛ አካባቢ ሲሄድ ስለ አካባቢው በቂ መረጃ ይዞ እንዲንቀሳቀስ ያስፈልጋል። የሚመጣውም ሰው በተለይ ለ21 ቀን ክትትል ስለሚደረግ በባለሙያዎች ምንም እንኳን ምልክት ባይታይባቸውም ለዛም አስፈላጊውን የሆነ ትብብር አድርጎ በተለይ የበሽታውን አስከፊነት በተለይ ችግሩ ከተከሰተ አሁን ዲሞክራቲክ ሪፐብሊክ ኮንጎ ላይ እንደምናየው ከተከሰተው 56 አካባቢ ኬዞች 25 ሰዎች ሞተዋል። ይሄ ማለት ከ50% በላይ የሞት ፕሮባቢሊቲ እንዳለው ነው የሚያሳየን እና ይሄንን ችግር ወደ ሀገራችን እንዳይመጣ ሁሉም የህብረተሰብ ክፍል አስፈላጊውን መረጃ እንደተመለከተ ወይም እንዳየ ለጤና ተቋማት መረጃውን እንዲሰጥና ራሱንም እና የአካባቢውን ህብረተሰብ እንዲጠብቅ ነው እኛ እንግዲህ መልዕክት የምናስተላልፈው ማለት ነው። ከእኛ ዝግጅት በተጨማሪ
እንግዲህ ኢቦላ እንደተከሰተ ቅድም እንደነገሩኝ ሚያዝያ 25 የኮንጎ ጤና ጥበቃ ሚኒስቴር ካሳወቀ ጊዜ ጀምሮ ማለት ነው ዓለም አቀፍ ስጋት አልደቀነም በሚል ብዙ ሀገሮች ቆይተን እንየ ማለት አዝማሚያ ወስደው ነበረ። መቼ ነው ለመሆኑ ይሄ ግብረ ኃይል የኢትዮጵያው ግብረ ኃይል እንቅስቃሴ የጀመረው?
የእኛ የኢትዮጵያ ግብረ ኃይል ወደ አሁኑ ነው
ውይይታችን ይቀጥላል። በሌላ ዝግጅት ቀሪውን ይዤ መለሳለሁ። የኢትዮጵያን የጤና ጥበቃ ሚኒስትር አማካሪ አቶ አስቻለው አባይነህን አመሰግናለሁ። ሙሉ ውይይታችን ዌብሳይታችንና ፌስቡክ ገጻችን ላይ ይገኛል። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ።
በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ቆንጂት ታዬና
ሰሎሞን አባተነን አብራችሁን ስለቆያችሁ እናመሰግናለን።
የትግርኛ ስርጭት ቀጥሎ ይቀርባል። በእኛ በኩል በዚህ በተጀመረው በትዕግስት ፋንታሁን ምን ተገኘ በሚለው ዜማዋ እንሸኛችሁ። ደህና ደሩ።